که سلولت پروگرامه چن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 12 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ጩኸቴን ብትሰሙ ይኸው ታረግማለሁ፣ በደል ደርሶብኝ ጮኻለሁ ጮኻለሁ። ጩኸቴን ስሙኝ ይሄ አብያት ማለው በደል ደርሶብኝ ጮኻለሁ ጮኻለሁ። ሰዎች ብትሰሙኝ እንጨላ ዋቂ የበደለችኝ ይኸው ልንገራችሁ። መልፋቴ መድከሜ ነበር እንዲስማማ፣ ግን እሷ በጭራሽን አልተሰማት። ጩኸቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ጮኻለሁ። ጩኸቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ጮኻለሁ።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 12 ምዕራፍ 10 የኛ ነገር በተቀጠርንበት ዕለት ስንገናኝ የቆምንበትን የትረካ ርዕስ ባስታውሰውም ስለሌሎች ተመሳሳይ ልጆች እንዲያወራኝ አልፈለኩም። በእቅዴ መሰረት ወደሚቀጥለው ርዕስ ገባው። ስለሚሳደዱ ልጆች መጠለያ ቤት ህዝብ በተሰበሰበበት ቦታ ለምሳሌ በቲያትር ቤት በእድርና በለቅሶ ቤት እየተገኙ ስለሚያደርጉት ቅስቀሳ ባንዳ ለሚሏቸው ሰዎች ስለሚሰጡት የማስጠንቀቂያ ደብዳቤ በተመለከተ ጠየቅኩት። እስቲ መጀመሪያ ስለ መጠለያ ቤቶች ጉዳይ አጫውተኝ አልኩት። እድር የሚታደሙ ልጆች አልፎ አልፎ በራሳቸው ጥረትና ምርጫ ራሳቸው መጠለያ ፈልገው ይደበቃሉ። ፎቶግራፋቸው የተበተነና ቁልፍ የበላይ ሰዎች ከሆኑ ደግሞ ወደኛ አይመጡም። በዋናው ፓርቲ አማካይነት ይመስለኛል የሚጠለሉት። በግላቸው የሚደበቁ ልጆች አካባቢያቸውን ቢቀይሩም ከከተማ ሳይወጡ ራሳቸውን ቀይረው መደበኛ ስራቸውን ይሰራሉ። ኋላ ላይ እንደተጻፈው ሁሉም የኢሃፓ መስራች አባላት ተፈላጊዎች ነበሩ። ለምሳሌ ዶክተር ተስፋዬ ደበሳይ ራሱን እስከጠፋበት መጋቢት 1969 ዓመተ ምህረት ድረስ ቁጥር 1 ተፈላጊ ነበር። ሆኖም ከአዲስ አበባ ሳይወጣ ስራውን ይሰራ ነበር። በሌላ አካባቢ ስላለው የመጠለያ ጉዳይ ዝርዝር መረጃ የለኝም። በእኛ ሪጅን ግን የሚፈለጉ ልጆች ለጊዜው የምናስጠልለው ከሞላ ጎደል በሶስት ቤቶች ውስጥ ነበር። ስቴዲየም፣ ሜክሲኮና ኦሊምፒያ። ያም ሆኖ በአንድ ወቅት መጠለያ የነበረ ቤት ሌላ ጊዜ በተለያየ ምክንያት ግልጋሎቱ ይቆማል። ለምሳሌ ቤቱ በመንግስት ትኩረት ውስጥ ይገባል፣ ወይም ባለቤቶቹ በራሳቸው ምክንያት ማስጠለል ይሳናቸዋል። ስታዲየም አካባቢ የነበረ አንድ አፓርትመንት ላይ የሚያስጠልለው የኛው አባል ነበር። ስለሱ ባለፈው ነግሬሃለሁ። ልጁ የሚኖረው ከወንድላጤ ወንድሙ ጋር ነበር። ወንድሙ ለወራት የመስክ ስራ ላይ ስለሚቆይ ቤቱ ነፃ ነው። አዲስ አበባ ሲመጣ ግን ለሳምንታት ያህል ስለሚቆይ ቤቱ ግልጋሎት ያቆማል። ሜክሲኮ አካባቢ የነበረው መጠለያ ደግሞ ወዳጅ ዘመድ የሚበዛበት ቤት ስለነበር ባለቤቶቹ የራሳቸው እንግዶች ከመጡባቸው ማስጠለል ይቸገራሉ። በኦሊምፒያው ቤት ማስጠለል የሚቻለው ሴት ከሆነች ብቻ ነበር። ቤቱ በቂ ትርፍ ክፍል ስላልነበረውና ሌሎች ቤተሰቦችም በግቢው ውስጥ ስለነበሩ ለወንድ ልጅ አይመችም። ሰው ማስጠለል ስንፈልግ ለሚያስጠልሉት ሰዎች በቅድሚያ ይችሉ አይችሉ እንደሆን ጠይቃቸዋለን። የተለየ ሁኔታ ካላጋጠመን በስተቀር ባለቤቶቹን ሳንጠይቅ አንወስድም። የበላይ አካላትም እንዲሁ መጠለያ የሚፈልጉ አባላት ሲኖሩ ማስጠለል ይቻል አይቻል እንደሆን ይጠይቁናል። ቤቱን አጣርተን ይቻላል ስንላቸው እንደ ሁኔታው
ከዚያው ዕለት ወይም በማግስቱ ኮድ ይመጣልንና ልጆቹን ተገናኝተን የሚቆዩበት ቤት እንወስዳቸዋለን። በመጠለያ ጉዳይ ላይ ከተሳተፍክ እስቲ ሁኔታውን ሰፋ አድርገን ንገረኝ። መጠለያ ቤት ውስጥ እንዴት ሆነው እንደሚቆዩ። መጠለያ ፈላጊዎችን ልጆች ሳገኛቸው ከሰላምታና ከማበረታታት ውጭ ዝርዝር ነገር አልጠይቃቸውም አላወራምም። እነሱም ምንም የሚነግሩኝ ነገር የለም። ግፋቤል ስለ ቤቱና ስለ ሰዎቹ አጥር ያለ ነገር ነው የምነግራቸው። ስማቸውን አይደለም የኮድ ስማቸውን እንኳ አላውቅም። የኔንም እንዲሁ። የቀድሞ አድራሻቸውን አላውቅም። የትኛው እርከን ይሰሩ እንደነበርም አላውቅም። በመጨረሻም ቤቱን ለቀው ከሄዱ በኋላ ከማን ጋር እንደሚገናኙና ወዴት እንደሚሄዱም አላውቅም። አጠቃላይ ዝርዝር አልጠይቅም፣ ብጠይቅም የሚነግረኝ የለም። ይህ የኢህአፓ የማይጣስ የሥነ ምግባር ሕግ ነው። አስጠላዮቹን ባውቃቸውም ስለ ልጆቹ የማውቀው ነገር ስለማይኖር አፌ ላይ የመጣልኝን ምክንያት ነው የምነግራቸው። ሰዎቹ ልጆቹን ማስጠለል ብቻ ሳይሆን ምግብም ይሰጧቸዋል። ብዙ ቀን የሚቆዩ ከሆነ ግን ከድርጅቱ ገንዘብ ተቀብዬ ለሚጠለሉት ልጆች እሰጥና እንደሚሆን ያደርጉታል። በመጨረሻም አባላቱ ከከተማ እንዲወጡ ወይም ቤት እንዲቀይሩ ሲፈለግ ከበላይ የሚላከውን ኮር ተቀብዬ እሰጣቸውና ይሄዳሉ። በዚህ ሁኔታ በርካታ ልጆች ተስተናግደዋል። አይን ዓለም ላይ ከደረሰባት አደጋዎች በእኔ በኩል የተጠለሉ ልጆች ችግር አላጋጠማቸውም። እስቲ አሁን ደግሞ ስለ ቀስቀሳችሁ አውራኝ። ህዝብ በተሰበሰበበት ቦታ ተቀሰቀሱ ነበር አይደል? አንዱ የድርጅታችን የቀስቀሳ ዘዴ በተለያየ ምክንያት ብዙ ሰዎች በሚገኙበት ቦታ በድንገት በመድረስ መቀስቀስ ነው። በአጠቃላይ በእኛ መዋቅር እኔም ማውቀው አንድ ጊዜ በድር ስብሰባ ላይና ወደ 3-4 የሚሆኑ ጠጅ ቤቶች ውስጥ ቅስቀሳ ተካሂዷል። በሌላ አካባቢ ግን በለቅሶ ቤትና ሲኒማ ቤት ሳይቀር እንደተካሄደ ሰምቻለሁ። በእኛ አካባቢ የተደረጉት የቅስቀሳ ስራዎች ያለምንም ችግር ሁሉም በስኬት ተጠናቀዋል። እንደዚህ አይነት ተልእኮዎች ለመፈጸም ሐሳቡ ከሁለት ቦታ ይመነጫል። አንደኛው በበላይ አካል ትዕዛዝ ሲሆን፣ ሁለተኛው ደግሞ ታች ባሉ ልጆች ተነሳሽነት ነው። ሐሳቡ ከበላይ አካል ከመጣ አንድ የተወሰነ ኮሚቴ እንዲያካሂደው ተልእኮ ይሰጠዋል። የቅስቀሳው ይዘቶች ምን መሆን እንዳለባቸው ከተወሰነ በኋላ ለጥበቃ ሲባል ቢያንስ ሁለት ልጆች ከጥቃት መከላከያ መዋቅር እንዲላኩ ይጠየቃል። በቅስቀሳ ላይ የሚሰማሩትና መሳሪያ የሚይዙት ጓዶች አይተዋወቁም። በዕለቱም በአካል እንዲገናኙ አይደረግም። ተልእኮው የሚፈጸምበትን ቦታ የሚመርጡትና ጥናት የሚያደርጉት በቅስቀሳው ላይ የሚሰማሩት ልጆች ናቸው። የስኳድ አባላትም በበኩላቸው ቢያንስ ከአንድ ቀን በፊት ቦታው የት እንደሆነ ስለሚነገራቸው ጥናት ያካሂዳሉ። በራሳቸው ጊዜ ከቦታው ድረስ በመሄድ ጠጪ በመምሰል ቤቱን ያያሉ። የት ሆነው መጠበቅ እንዳለባቸው፣ የቤቱን የውስጥ አቀማመጥ፣ የጓሮ በሮች መኖር አለመኖራቸውን ሁሉ በጥንቃቄ ያጠናሉ። ካስፈለገም የአካባቢው መዋቅርም ተጨማሪ ዝርዝር ጽፎ ይልክላቸዋል። ከዚያ በኋላ በቅስቀሳው ቀንና ሰዓት ከቦታው ላይ ይገኛሉ። በጠራራ ፀሐይ ነው የምትቀሰቅሱት? መጠጥ ቤት ከሆነ ቅስቀሳው የሚካሄደው በምሽት ነው። የጥበቃ አባላት ቀደም ብለው በመድረስ ቦታ ይይዛሉ። ቢያንስ አንዱ ከጠጪዎች ጋር ተቀላቅሎ ይቀመጣል። ሌላው ከውጭ ሆኖ የሚገባውንና የሚወጣውን ሰው ይቆጣጠራል። ቅስቀሳውን የሚያደርጉት ሁለት አባላት ናቸው። አንዱ ዲስኩሩን ሲያካሂድ፣ ሌላኛው በመሃል አዲስ ጠጪ ከውጭ ከመጣ ክፍት ቦታ በመጠቆም የሚያስተናግድ ነው። የሚያውቃቸው ሰው እንዳይኖር ራሳቸውን ይቀይራሉ ወይም ጭምብል ይጠቀማሉ። ቀሳው የሚጀመረው ባልተጠበቀ ሰዓትና ሁኔታ ነው። መጀመሪያ የሚደረገው ጠጪዎችን በጭብጨባ ዝም ማሰኘት ነው። ከዚያም ልጆቹ ራሳቸውን ያስተዋውቃሉ። የአባባልነታቸውን ማለት ነው። ገለጻው በሚሰጥበት ወቅት ጠጪዎች ሆኑ አስተናጋጆች ምንም አይነት እንቅስቃሴ ሳያደርጉ ባሉበት ቦታ ሆነው እንዲያዳምጡ ይነገራቸዋል። ከውጭ መግባት እንጂ ወደ ውጭ መውጣት ክልክል ነው። ይህን ካስታወቁ በኋላ ቅስቀሳቸውን ያካሂዳሉ። ቅስቀሳው ከ15 እስከ 20 ደቂቃ አይበልጥም። ጥያቄና መልስ ወይም የሆነ ውይይት የለም። አሰራሩ ይፈቅዳል። ሆኖም ቅስቀሳው ህገወጥ ስለሆነና ሁኔታው ውጥረት የተፈነበት ስለሚሆን ጥያቄ የሚጠይቅ ብዙ ሰው አይኖርም። የተወሰነው ደቂቃ ሲጠናቀቅ ጥያቄ ካለ ለመመለስ እንደሚችሉ ይገልጻሉ። ሆኖም ብዙም ጥያቄ ስለማይኖር ልጆቹ ከፍተኛ ምስጋና ያቀርቡና እንደገና ሌላ ትዕዛዝ ይሰጣሉ። ለተወሰነ ደቂቃ ጠጪዎች ባሉበት እንዲቀመጡ፣ ከዚያም ቀስቃሾቹ በፍጥነት ቤቱን ጥለው ይወጣሉ። ከደንበኞች ጋር ሳይታወቅ ተቀላቅለው የሚጠብቀው የስኳድ አባል እዛው ይቆያል። ይህም የሚሆነው ልጆቹ ሲወጡ ተከትሎ አደጋ ሊያደርስ የሚችል ሰው ካለ ለመቆጣጠር ነው። ቅስቀሳዎችን ከውጭ ሆኖ የሚጠብቀው ሌላው ታጣቂ ልጅ ማንነቱን ሳያውቁበት ራቅ ብሎ ከሸኛቸው በኋላ ወደሚሄድበት ይሄዳል። ብዙውን ጊዜ ጠጪዎች የተወሰነላቸው ደቂቃ ካለቀ በኋላ የመንግስት ወታደር ይመጣል በሚል ፍራቻ ሁሉን ቤቱን ለቀው ወዲያው ይወጣሉ። ከጠጪዎች ጋር ተቀላቅሎ የቆየው ታጣቂ ልጅም አብሮ ይወጣል። ይህ አካሄድ አሰራር ሙሉ በሙሉ ተግባራዊ የማይሆነው የበታች አካላት በራሳቸው ተነሳሽነት ቅስቀሳውን ሲያካሂዱ ነው። ለበላይ ሳያሳውቁ ይመቻል ባሉት ቦታ የአንድ ኮሚቴ አባላት ተልእኮውን ይወጣሉ። መሳሪያ ከበላይ ጠይቀው ይላክላቸዋል፣ ወይም ከመካከላቸው የስኳድ አባል ካለ እሱ በሚያመጣው መሳሪያ ይጠቀማሉ። አሁን ሳስበው ይህ ማዕከላዊነት የጎደለው አሰራር ትክክል አልነበረም። አደጋ የማስከተል አቅምም ነበረው። አጋጣሚ ሆኖ እኔ በሰራሁበት መዋቅር ቢያንስ እስከ ታሰርኩበት ድረስ ምንም አይነት ክፉ ነገር አልተፈጠረም። አንተስ ተካፍለህ አታውቅም? ከበላይ አካል በታዘዝነው መሰረት በእኛ ሰብዞን ስር እኔ በምሰራበት ሬጅን ውስጥ በነበረ ጠጅ ቤት ቅስቀሳ ላይ ተሳትፌያለሁ። ጠጅ ቤቱን ቀድመን ብናውቀውም የተመደብነው አባላት በሚገባ ጥናት አካሄድ ፕሮፓጋንዳውን የማካሄደው እኔ ነበርኩ። ሌላው ጓደኛዬ ዋናው በር ላይ ቆሞ አዲስ ጠጪዎች ሲመጡ ቦታ ያስይዛል። መሳሪያ የያዘ ልጅ ከጠጪዎች መሃል ጠጅ ይዞ እንዲቀመጥ ተደርጓል። ማንነቱን አላውቅም፣ ግን ተነግሮኛል። ሌሎች ሽጉጥ የያዙ ሁለት ልጆችም እነሱንም አላውቃቸውም መሳሪያ ይዘው መንገድ ላይ በመሆን አካባቢውን ይቆጣጠራሉ። በእጅ ስራ በኪሮሽ የተሰራ ጭምብል አድርጌያለሁ። ግንባሬ፣ ጆሮዬና አገጬ ተሸፍኗል። የዘወትር ልብሴን ጫማዬን ጨምሮ አላደረግኩም። ስለዚህ በአካል የሚያውቀኝ ሰው እንኳ ሊለየኝ አይችልም የሚል ሙሉ እምነት ነበረኝ። ያን ቀን ታዲያ ሁለት ሆነን በድንገት ጠጅ ቤት ውስጥ ዘለን ገባን። ወዲያው ጠጪውን በጭብጨባ ጸጥ ካስደረግን በኋላ ማንም ሰው ከተቀመጠበት መንቀሳቀስም ሆነ ቤቱን ጥሎ መውጣት እንደማይችል በትህትና ገለጽ። ማንነታችንን ገልጬ ቅስቀሳ ከመጀመሪያ በፊት አንድ በአይን የማውቀው ሰው ጥግ ላይ ተቀምጦ አየሁት። የት እንደሆነ ባላውቅም የሆነ ቦታ እንዳየሁት ገምቻለሁ። ብዙም ሳልደናገጥ ንግግሬን ጀመርኩ። አንዴም እንኳ ፊቴን ወደ ሰውየው ሳላዞር ነበር ዲስኩሬን የጨረስኩት። ታዲያ እንዴት ጨረሳችሁ? ቆይ አትቸኩል። በመጀመሪያ በቅስቀሳው መሃል ሁለት የሚያስቁ ነገሮች ያጋጠመንን ላጫውትህ። አንዱ የጠጅቀጅው ሁኔታ ነበር። ሁኔታው ያስቀም ያሳዝንም ነበር። ቤት ውስጥ ከነበረው ሰው ሁሉ በበለጠ እሱ የፈራ ይመስላል። ምናልባት ጠጅቀጂ በሆነበት ቤት ውስጥ ይሐባት ለቀሰቀሰ በመንግስት መዘዝ ይመጣብኛል ብሎ ሳይሰጋ አይቀርም። ታዲያ ይሄው ጠጅቀጂ እየቀሰቀስኩ ያለው በድንገት ይቅርታ በማለት አቋረጠኝ። ለስኩሬን በተመለከተ ጥያቄ ሊጠይቀኝ ነው በማለት ጥያቄ ካለ ተጨርስ ጠይቀኛለህ አልኩት። ጥያቄ ይደለም ካለኝ በኋላ በሁለት እጁ ወደ ደረቱ አስጠግቶ ይዞት የነበረውን የጠጅ ማንቆርቆሪያ ላስቀምጥ ፈልጌ ነበር። አይለኝም መሰለህ? የሚያስቅ ጥያቄ ነበር። አትንቀሳቀሱ ብለን ስለነበር ማንቆርቆሪያውን ለማስቀመጥ ጎንበስ ሲል አደጋ ይደርስብኛል ብሎ ፈርቶ እኮ ነው። ምስኪን፣ ሁሉም ነገር ሲያልፍ ያስቃል። ሁለተኛውስ ምን ነበር? እኔ በመቀስቀስ ላይ እያለሁ ሌላ አንድ አዲስ ጠጪ ወደ ጠጅ ቤቱ ገብቶ ነበር። በር ላይ ቆሞ የነበረው ጓደኛዬ ባዶ ቦታ ጠቁሞት እንዲቀመጥ ይነግረዋል። ሰውየው ሌላ ቦታ ሳይቀማም ሳይቀርም ሞቅ ብሎታል። እናም ገና ሲገባ ጀምሮ ሁሉም ነገር ግር ብሎት ነበር። ግር ቢለው አይገርምም። መጀመሪያ ባልተለመደ ሁኔታ የኛ ልጅ ባዶ ቦታ በመጠቆም እንዲቀመጥ አስተናግዶታል። ሁለተኛ ከገባ በኋላም ቤቱ በጣም ጸጥ ብሎበታል። ሶስተኛ እኔ ጭምብል አድርጌ መሃል ላይ ቆሜያለሁ። እናልህ ሰውየው መቀመጡን ትቶ መሃል ላይ ቆመና ግራ ቀኙን ማማተር ጀመረ። ወደ እኔ ዞር አለና እንደገና ደግሞ አየኝ። አንገቱን ወደ እኔ አሰግጎ ትኩር ብሎ ነበር የሚያየኝ። ፊቴን ለምን በጭንብል ሸፍኝ እንደቆም ሳይገርመው አይቀርም። በጣቱም ሊነካ ይፈልጎ ነበር። በዚያ በሞጭሟጫ አይኑ አንገቱን ወደፊት ወደ ኋላ እያደረገ ሲያይ ሳቄን ልለቀው ነበር። ወዲያው በግራም በቀኝም ያለው ጠጪ ሁሉ ቁጭ በል ቁጭ በል ሲለው ደንግቶ የቆመበት ቦታ እንዘፍ አለ። ከመሬት አስነስቼ አግዳሚ ወንበር ላይ እንዲቀመጥ ካደረኩት በኋላ ስራችንን ቀጥለን በሰላም ጨረስ። በቃ ወሬ ትወዳለህ በል። ቆይ እስቲ አመት አላወራም። ለነገሩ ስራችንን በሰላም ጨረስ። በሚቀጥለው ቀን የቀበሌ መስተዳደር ባለጠጅ ቤቶቹን ጠርቶ ጥያቄ እንዳቀረበላቸው ሰማን። የሰውነታችን አቋም ምን እንደሚመስል፣ ምን ምን እንዳልን፣ ማጠቃላይ ሁኔታውን በተመለከተ ቀስጡ ተባሉ። ለነገሩ ምርመራውን ያደረገው ሰርጎ የገባ የኛ ሰው ስለነበር ብዙ አልተገፋበትም። በማግስቱ ያባ ቀስቀሰ አደረገ ተብሎ በስፋት ተወራ። እኔም እንደሌላው ሰው ወሬውን እጅግ ተጋኖ ነው የሰማሁት። ከጥቂት ቀን በኋላ ጠጅ ቤት ውስጥ ከነበሩት ሰዎች አንዱ የኛ አባል ላልሆነ የቅርብ ጓደኛዬ የዕለቱን ሁኔታ ነግሮታል። በጣም እያጋነነ እንደ ፊልም ነበር የተረከለት። ሲናገሩ ጉድ ነው፣ ሰውነታቸው ቀጭንና ሆዳቸው የተጣበቀ ነው፣ ወዘተ ወዘተ እያለ አቋማችንን ምሳሌ በመጥቀስ እንዳጫወተው እየሳቀ ነገረኝ። ብዙ ዓመት አልፎ ኢህአዴግ አዲስ አበባ ከገባ በኋላ ያ ጠጅ ቤት ያየሁት ሰው ስንታየው መሰለኝ ስሙ እቤቴ ድረስ መጥቶ እንዲያው በእግዚአብሔር እዚያ ጠጅ ቤት ስትቀሰቀሰን የነበርከው አንተ ነበርክ አይደል ሲል ጠየቀኝ። በጣም ይገረመኝ 14 ዓመት ሙሉ እኔ መሆኔን አለመሆኔን ሲያሰለስል መቆየት ለምን እንዳስፈለገው ነበር። ያን ያህል ምን አስጨነቀ? የተለየ ተአምር አልተሰራ፣ የሰው ህይወት አልጠፋ፣ ሰዎች ታግተው አልተወሰዱ፣ የተኩስ ፍልሚያ አልተካሄደ። ከዛ በላይ ደግሞ እኔ ሆንኩ አልሆንኩ ያን ያህል ማወቅ ምን ይጠቅማል? ብዬ ጠየቅኩት። እስከዛሬ ድረስ ካመረው ሊጠፋ አልቻለም። ግን አንተ ነህ ወይስ አይደለህም? እውነቱን ከነገርከኝ እኔም የምነግርህ ነገር አለ አለኝ። አይደለሁም ልለው ከወሰንኩ በኋላ እነግርሃለሁ ያለኝ ነገር ስለጓጓኝ እኔ ነኝ አልኩት። በሁኔታው ተገርሞ በዕለቱ እኔ መሆኔን ጠርጥሮ እንደነበር እኔም እንደለየሁት እንደገመተ እስከዚያ ቀን ድረስም ለማንም ሰው ትንፍሽ ብሎ እንደማያውቅ ነገረኝ። በመጨረሻም በዚያ ዕለት አጠገቡ ሽጉጥ የታጠቀ አንድ የወታደር ፖሊስ ሲቪል የለበሰ እንደነበር አጫወተኝ። እናስ ስለው ቅስቀሳ ላይ ያለ ሊገላችሁ አስቦ ሲቁነጠነጥ ነበር። እኔ ነኝ እየጎሸምኩና እግሩን በእግሬ እየረገጥኩ አርፎ እንዲቀመጥ ያደረግኩት። አይለኝ መሰለ። በስመ አብ አልደነገጥክም? ገረመኝ እንጂ ሁኔታው ካለፈ በኋላ እንዴት ደነግጣለሁ? ከዚያ ሁሉ ዓመት በኋላ የነበረው ሂደት ግን አንድ ባንድ ወለል ብሎ ታየኝ። ሌላው ባለውለታዬ ያልኩና እቤት ገብተን ዝርዝሩን እያነሳን ተሳሳቅ። ሰውየውን አመንከው? ውሸቱን ቢሆንስ? በመዋሸት ከኔ የሚያገኘው ነገር አልነበረም። ባለስልጣን ወይም ሀብታም ሆኜ አላገኘኝ። ውለታውን አልከፍለው። ከዚያም በላይ ከኔ ገንዘብ ወይም ሌላ ነገር እንደማይጠብቅም ከሁኔታው ተረድቻለሁ። ለማንኛውም ወዳጄ እንዳለው በዚያ ዕለት ወታደሩ ሞቅ ብሎት ነበር። በዚያ ተደፋፍሮ እኔንና በር ላይ ሰው ያስተናግድ የነበረውን ጓደኛዬን በጥይት ሊለቅመን ፈልጎ ነበር። ወዳጄም የወታደሩ መቁነጥነት ስለገባው አርፎ እንዲቀመጥ አርጎታል። ተልኳችንን ጨርሰን ከወጣን በኋላ ሁለቱም ቤቱን የለቀቁት ወዲያው ነው። ወደ ቤታቸው ሲሄዱ እየተከራከሩ ነው። ወታደሩ በቁጭት ሲደነፋ ነበር። አንተ ነህ እንዲያመልጠኝ አስደረግከኝ እያለ። ከብዙ ክርክር በኋላ ግን ወታደሩ ያሰበው እርምጃ ትክክል እንዳልነበር ያምናል። ይህ ወዳጄ ወታደሩን እንዴት አድርጎ እንዳሳመነው ነግሮኛል። እንደሱ አባባል ከሆነ ከተቺው መካከል የታጠቁ ኢህአፓዎች ሊኖሩ እንደሚችሉ፣ ለመግደል ሙከራ ከማድረጉ በፊት ልንቀድበው እንደምንችል፣ ይህም ባይሳካ በሌላ ቀን የገባበት ገብተን እንደምንገድለው አስረድቶታል። ወታደሩም ነገሩን በእርጋታ ከሰማ በኋላ እንደተጸጸተ ነግሮታል። እውነት ድርጅታችሁ ቆይቶም ቢሆን ይገለው ነበር? እርግጠኛ ባልሆንም ይመስለኛል። ያ ወታደር እኛን ገሎ ዝም ብሎ ቁጭ አይልም። በመንግስትም መሸለሙ አይቀርም። እሱም በአደባባይ ኢህአፓ ገዳይ እያለ ሊፎክር ይችላል። ስለዚህ ማንነቱ ወዲያው መታወቁ አይቀርም። በተለይ በዕለቱ ተረኛ ያልሆነ ወታደር ይሁን ፖሊስ በራሱ ተነሳሽነት ያን መሰል እርምጃ ቢወስድ ኖሮ ወዳጄ ከገመታቸው አንዱ ሊሆን ይችላል። ክፉ ዘመን አይደል? ሁለት ሶስት ጊዜ ከሞት አምልጫለሁ። ምክንያት ይሁኑኝ ደግሞ ብዙም የማያቆኝ እንዲህ አይነት ዜጎች ናቸው። ለማንኛውም ይህ ወዳጄ ወታደሩ አርፎ እንዲቀመጥ ያደረገው ሰውየው አደጋ ላይ እንዳይወድቅ አስቦለት ብቻ አልነበረም። በዚያን ዕለት ሙሉ በሙሉ ባይረጋገጥም ቁመናዬን በማየት ብቻ እኔ መሆኔን ጠርጥሯል። በአይን ከመተዋወቅ ውጭ ግንኙነት ባይኖረንም አደጋ ላይ እንዳልወድቅ ፈልጓል። ሰው በመሆኑ ብቻ አዝኖልኛል። ያ ካልሆነ ደግሞ በልቡ የኢህአፓ ደጋፊ ሊሆን ይችላል። ትልቁ ነገር ወታደሩ ያልታየውንና የሚመጣውን አደጋ ያ የኔ ወዳጅ ስለጠቆመው የኛ ህይወት ብቻ አይደለም የተረፈው፣ እሱንም ከሞት አድኖታል። በእርግጥም በርካታ በህይወት ያሉ የዚያን ጊዜ ልጆች ከሞት ያመለጡት በተመሳሳይ ሁኔታ ነው ብዬ እገምታለሁ። ሰው አለቀኑ አይሞትም የሚባለው እውነት ሳይሆን አይቀርም። በእውነትም እንደሚችሉ የትንሣኤ ገጠመኝ ምስክር ነው። ከዚህ ጋር በተያያዘ ስለ ኢሃፓ የማስጠንቀቂያ ደብዳቤ ማወቅ ፈለኩ። ኢሃፓ በደርግ ወገን ሆነው ወጣቶችን ስለሚያስሩ ሰዎች ማስጠንቀቂያ ይሰጥ ነበር ይባላል። የማስጠንቀቂያ ደብዳቤ ኢሃፓ ስራዬ ብለው አባላቱን የሚያሳድዱ የደርግ ሰዎችን ረፉ የሚል አይነት ይዘት ያለው ማስጠንቀቂያ ይሰጥ ነበር። ባንድ ወቅት ከበላይ የተላከ በየተጻፈ የማስጠንቀቂያ ደብዳቤ ባጋጣሚ አንብቤያለሁ። የመጀመሪያው አንቀጽ ስለ ኢሃፓ ዓላማና ስለ ደርግ ፋሽስትነት ይገልጻል። በሁለተኛው አንቀጽ ደግሞ ሰውየው ቢቻል ትግላችንን እንዲያግዝ አለበለዚያ ግን በኢሃፓ ሰዎች ላይ ለመዝመት ያቆበቆበበትን እቅድ እንዲሰርዝ የሚያሳስብ ነበር። ደብዳቤውን ለተላከለት ሪጅን ከማስተላለፍ ውጭ ሰውየውን በአካልም ሆነ አድራሻውን ስለማላውቅ በዚያ ማስጠንቀቂያ አደብ ይግዛ አይግዛ አላወቅኩም። በወጣት ሊጉ መዋቅር ስለሚሰጠውም የተወሰነ ነገር አውቃለሁ። ማስጠንቀቂያ የሚገባቸው አደገኛ ሰዎች የሚለዩት በሁለት መንገድ ነው። አንደኛው አገር የሚያውቃቸው በድርጊታቸው የሚያፍሩና የማይፈሩ ፊት ለፊት ወጣቱን አላስቆም አላስቀምጥ የሚሉት ናቸው። ሌሎች ደግሞ በመንግስት መዋቅር ውስጥ ሰርገው በገቡ አባሎቻችን የሚለዩት ናቸው። እነዚህኞቹን ህብረተሰቡ አያውቅባቸውም። አስልጥና በጣም አደገኞች ናቸው። ወጣቱን በጅምላ ለማፈስ ወይም አንድና ከዚያ በላይ አባሎቻችን ለማሰር ለመግደል ዝግጅት ሲያደርጉ ሰርገው የገቡ የኛ ሰዎች ሪፖርት የሚያደርጉባቸው ናቸው። በዚህ መሰረት የማስጠንቀቂያ ደብዳቤ ይጻፋል። ደብዳቤዎቹ ወጥነት የላቸውም። የተወሰነ ፎርማትም የለም። ደብዳቤውን የሚጽፈው መዋቅር የትኛው እንደሆነ እርግጠኛ አይደለሁም። በእኛ በኩል አባላት አስጠንቅቁልን፣ እገሌ የተባለ ታጣቂ ካድሬ ሊጨርሰን ነው የሚል መልእክት ከመጣ ወደ ጥቃት መከላከያ መዋቅር ነው የሚላከው። ብዙ ጊዜ ማህተም ሁሉም ኮሚቴ እጅ ስለማይገኝ ማስጠንቀቂያውን ለመጻፍ ያስቸግራል። ያም ሆኖ የሚበተን ወረቀት ላይ የፓርቲውን አርማ ለማድረግ ማህተሞች አልፎ አልፎ በአንዳንድ አባላት እጅ ነበሩ፣ እኔም ጋር ነበር። ማህተሞቹ በድርጅቱ አንፃር ህጋዊ ያልሆኑ ጥራት የሌላቸውና ከጠንካራ ላስቲክ እቤት ውስጥ የምንሰራቸው ነበሩ። ከበላይ የተጠየቀው ደብዳቤ የሚዘገይ ከሆነ ወይም ራሳችሁ ጻፉ የሚባል ከሆነ ማህተሞቹ ለዚሁ ግልጋሎት ይውሉ እንደነበር ሰምቻለሁ። ማስጠንቀቂያዎቹ እንዴት ነው ለተባለው ሰው የሚደርሱት? በእኛ ደረጃ ከሆነ የተለያዩ ዘዴዎችን እንጠቀማለን። ለምሳሌ ሰውየው አንድ ግቢ ውስጥ ብቻውን የሚኖር ከሆነ እሱ ወይም ቤተሰቡ እንዲያገኙት በቤቱ አጥር ላይ ይወረወርለታል። በግቢው ውስጥ ሌሎች ቤተሰቦች የሚኖሩ ከሆነ ደግሞ በመኖሪያ ቤቱ በር ወይም መስኮት ስር ይከተትለታል። ማስጠንቀቂያ መስጠት ጠቅሟችኋል? ማስጠንቀቂያ መስጠት በጣም ሰርቶልናል፣ አባላትም ከሞት ድነውበታል። ማስጠንቀቂያ መስጠቱ ለኛ ብቻ ሳይሆን ለራሳቸው ለግድያ ሞካሪዎቹም ጠቅሟቸዋል። በግፍ የሰው ህይወት ከማጥፋት አድኗቸዋል። ማስጠንቀቂያውን የምር በመውሰድ የኛን አባላት ከመግደል የተቆጠቡ ቢያንስ ከቀይ ሽብር ክስ አምልጠው አሁንም ድረስ በሰላም ይኖራሉ። በእኛ ሪጅን በነበሩ ቀበሌዎች አንዳንዶቹ አደብ ሲገዙ፣ ጥቂቶቹ ደግሞ መንደራቸውን ለቀው ጠፍተዋል። ደብዳቤው ለተባለው ሰው የሚሰጠው በፖስታ ታሽጎ ነው። መልእክቱን የሚያደርሰው በፈቃደኝነት ሆኖ በሴል ወይም በመሰረታዊ መዋቅር ውስጥ ያለ ልጅ ነው። ደብዳቤውን የሚወስደው ልጅ ማንነቱ እንዳይታወቅ ከፍተኛ ጥንቃቄ ይደረጋል። ተከታዮቹን ታሪኮች በዛብ የሚባል አባል ያስተዋወሰውና ሌሎች ሁለት አባላት ደግሞ ያረጋግጡለት መሆኑን ነግሮኛል። አንዱን ታሪክ ቀናይቶ የከዳ ሌላኛውን ደግሞ ጀንጥላው ብዬ ርዕስ ሰጥቻቸዋለሁ። ቀናይቶ የከዳ በዚሁ በእኛው ሪጅን ውስጥ ካሉት አንዱ ቀበሌ ውስጥ በንጉሱ ዘመን ከፍተኛ ባለስልጣን የነበሩ ሰው ነበሩ። በደናው ጊዜ የቀጠሩት ሰራተኛ ነበራቸው። በተለይ መኪና በመንዳት ለብዙ ዓመት አገልግሏቸዋል። ቀጣሪዎቹ ከአብዮቱ በኋላ ሁሉም ነገር ተወረሰባቸው። ስለዚህ ለሰውየው ደሞዝ መክፈል ሲያቅታቸው ስራ ፈልገህ ሂድ ይሉታል። አጅሬ ደሙ ፈላ። የቤት ኪራይ ሳያስብ የምግብ ችግር ሳያውቅ ደሞዙ ሳይቋረጥ ስለኖረ ሲያሰናብቱት ሰማይ ተደፋበት። እንደ መንግስት ሰራተኛ የሥራ መፈለጊያና የአገልግሎት ካሳ ገንዘብ ካልሰጣችሁኝ በማለት ቀን የጣለውን ቤተሰብ ማስፈራራት ጀመረ። ባለቤቶቹ የጠየቀውን መስጠት ስለማይችሉ ግራ ገባቸው። በመጨረሻ በስንት አማላጅ የሁለት ወር ደሞዝ ሰጥተው ተለያዩ። ያም ሆኖ ቀድሞ የጠየቀውን ያህል ሳያገኝ ስለወጣ ቂም ቋጠረ። በቀሉን ያለምንም ተጠያቂነት በሕጋዊ መንገድ ለመፈጸም የሚችለው አብዮት ጥበቃ በመሆን ነበር። ብዙ ሳይቆይ መሳሪያ ታጠቀ። የአስተዳዳሪዎቹን ቅስም ለመስበርም ከልጅ ልጆቻቸው አንዱን ለመግደል ቆረጠ። በአጋጣሚ ልጁ የኢሃፓ የወጣት ክንፍ አባል ነበር። የሚገርመው ከልጁ ጋር የስጋ ዝምድና ያህል ከፍተኛ ፍቅር ነበራቸው። ያንን ክህደቱን ያውም በከፋ ሁኔታ ለመፈጸም ቆርጧል። ሰው ያስባል እግዚአብሔር ይፈጽማል እንዲሉ ማንንም ስለማይፈራ እቅዱን በግልጽ ማውራት ጀመረ። እሱን ባልደፋላቸው ነው አይደለም ሲል አንድ ባለሱቅ ይሰማዋል። ባለሱቁም ለልጁ የፉከራውን እውነተኛነት አረጋግጦ ለጊዜው ዞር እንዲል አስጠነቀቀው። በሁኔታው የተደናገጠው ልጅ ለድርጅታችን ሪፖርት አደረገ። ያፓም ለዚያ ክፉ አብዮት ጠባቂ ማስጠንቀቂያ ላከለት። በሚገርም ሁኔታ ማስጠንቀቂያው በደረሰው በአንድ ሳምንት የት እንደገባ ጠፋ። ቆይቶ ሲጠራ ክፍለ ሀገር ስራ ቀይሮ እንደሄደ ታወቀ። ጃንጥላው ሌላው ማስጠንቀቂያ ተሰጥቷቸው አላርፍ ያሉ በእድሜ ጠና ያሉ የአብዮት ጠባቂ ነበሩ። ሰውየው በራሳቸው ተነሳሽነት በቀበሌው መውጫ መግቢያ ላይ በመቆም ወጣት የተባለ አላስወጣ አላስገባ አሉ። በዚህም አባላት ከፍተኛ ችግር ውስጥ ገቡ። ከሶስት ሆኖ መታየት፣ ወረቀት ይዞ መሄድ አስቸጋሪ ሆነባቸው። በመጨረሻ ማስጠንቀቂያ እንዲሰጣቸው ይወሰንና በተለመደው አሰራር ደብዳቤ ተላከላቸው። ሰውየው ለካ አንበሳ ቢጤ ነበሩ። ጭራሽ የተሻለ መሳሪያ ታጠቁና ኢሃፓ ነው ብለው የሚጠረጥሩትን አንድ ሁለት ልጅ ለመግደል ማድፈት ጀመሩ። እንዲያውም ያንን ቀበሌ በማቋረጥ ላይ የነበሩ ከሌላ ሰፈር የመጡ ምንም ውስጥ የሌሉበትን ሁለት ልጆች ይዘው ሲገርፉ አድረው ጧት ለቀቋቸው የሚል መረጃ ደረሰ። ይህን ጊዜ አባላት ሰውየው በማስጠንቀቂያ ያልተመለሱና በጣም አደገኛ ስለሆኑ አባላትን ከመግደላቸው በፊት እንቅደማቸው የሚል ተደጋጋሚ መልእክት ለድርጅቱ ይልካሉ። የበላይ አካላት ግን ሰውየው ያሳሰሩት ወይም ያስገደሉት አባል ከሌለ ከማስጠንቀቂያ ያለፈ እርምጃ ሊወሰድ አይገባም ይላቸዋል። ብዙ ሳይቆይ የሰውየው ኢላማ እንሆናለን ብለው ያመኑ የተወሰኑ ልጆች ሁኔታውን በመፍራት አካባቢያቸውን ለቀው ሄዱ። በዚህም የተነሳ በቀበሌው የነበረው የኢሃፓ እንቅስቃሴ ችግር ውስጥ ገባ። ሁኔታው እንደገና ሲጣራ የጊዜ ጉዳይ ካልሆነ በስተቀር ሰውየው የሆነ ልጅ ከመግደል እንደማይመለሱ ተረጋገጠ። በመጨረሻ እርምጃ ለመውሰድ የሚያስችል ጥናት ተደረገ። እዚህ ጉዳይ ኃላፊነት የተሰጣቸው ልጆች ሰውየው ለአቅማዳም ያልደረሱ ልጆች ስላሏቸው እንዴት ይሆናል የሚል ጥያቄ ያነሳሉ። የበላይ አካልም ከመነሻው ስለምን ጠየቃችሁ? እንግዲያው ራሳችሁ መፍትሄ አምጡ ብሎ መልእክት ይልክላቸዋል። ከብዙ ክርክር በኋላ ለልጆቹ ማሳደጊያ የሚሆን ብር በየወሩ ድርጅቱ ይክፈል እንጂ እኛ ማለቅ የለብንም በማለት ሰውየው እንዲገደሉ ይወሰናል። የውሳኔው ቅድመ ሁኔታ ያልተለመደ ነበር። ይሄባ የልጆች ማሳደጊያ ገንዘብ ይክፈል የሚል ጥያቄ ተሰምቶ አይታወቅም። ያም ሆነ ይህ ጥናቱ ተካሂዶ የስኳድ አባላት ይሰማራሉ። ሰውየውን ሲያገኟቸው ጃንጥላ ይዘው ነበር አሉ። አንድ ጥይት ሲተኮስባቸው በድንጋጤ ሲርበተበቱ ጃንጥላው ተዘረጋ፣ ጥይቱም ሳታቸው። ሰውየው አጋጣሚውን በመጠቀም የሞቱ በመምሰል ፈጥ ብለው መሬት ላይ መዘርጋት ሲገባቸው በድንጋጤ እየተወራጩ በጃንጥላ ለመከላከል ሞከሩ። ይህን ጊዜ ሌላ ጥይት ይተኮስባቸዋል። ከዚያ በኋላ ሰውየው አልተንቀሳቀሱም። ተኳሾቹም ወደሚሄዱበት ሄዱ። ከጥቂት ሰዓት በኋላ ሰውየው ከጸጉራቸው በስተቀር ምንም እንዳልሆኑ ተሰማ። አትሞች ያላት ነፍስ ይሁን ወይም አምላክ ለልጆቻቸው ሲል ጣልቃ ገብቶ ሕይወታቸው ተረፈች። ከዚያስ እንደገና ተገደሉ ወይስ የእናንተን አባላት ገደሉ? ሁለቱም አልሆነ። የአካባቢው አባላት የሚገርሙ ልጆች ናቸው። ሰውየው መትረፋቸው ከተረጋገጠ በኋላ እንደገና ግድያ እንዲሞከርባቸው በጭራሽ አልፈለጉም። ሌላ ዘዴ አመጡ። ለሰውየው እንደገና ሌላ ማስጠንቀቂያ ላኩላቸው። የተላከው ደብዳቤ ቃል በቃልም ባይሆን በጥይት የሳትንህ መግደል አቅቶን አይደለም፣ ይህን ደግሞ አንተም አሳምረህ ታውቀዋለህ። ይሄባ ልጆችህ አላሳዳጊ እንዲቀሩ ስላልፈለገ ብቻ ነው። ወጣቶችን ማሳደድህን አቁም። ካንተ የምንፈልገው ይሄን ብቻ ነው። ይህ የመጨረሻ ማስጠንቀቂያ ነው። አላርፍ ካልክ ግን የትም ብትገባ አንለቅህም የሚል አይነት ነበር አሉ። ከዚያ ቀን በኋላ ማሳደድ አይደለም መሳሪያም ይዘው አያውቁ። የኢህአፓ ልጆችም በሰላም መንቀሳቀስ ቻሉ። ብዙ ሳይቆይ በወዶ ዘማችነት ጦር ሜዳ በፈቃደኝነት እንዲሄዱ ተሰማ። የእኛ አባላትም ተገላገሉ። ሰውየው ለረጅም ጊዜ በሕይወት ነበሩ። አሁን በሕይወት ይኑሩ አይኑሩ አይታወቅም። እድሜ ለማስጠንቀቂያው የማንም ደም ሳይፈስ ቀረ። ልስቅ ሁሉ አማረኝ፣ ግን እንደ ሌሎቹ ታሪኮች ከማሳቅ ይልቅ መራርነቱ አደላብኝና ሳቄ ተጨናገፈ። ትንሣኤ ዘንቢሉ ብዬ ርዕስ ስለሰጠው የሚገርም የማስጠንቀቂያ ደብዳቤ አላላክ አጫወተኝ። ዘንቢሉ አንድ የደርግ ካድሬ አንድ ሁለት ልጆችን ብንደፋቸው እኮ እዚህ ቀበሌ አንድም ወረቀት አይበተንም እያለ በተደጋጋሚ ለቀበሌ ኃላፊዎች ሐሳብ ይሰጥ ነበር አሉ። የውስጥ አርበኞቻችን ሰውየው ማስጠንቀቂያ እንዲሰጠው ማሳሰቢያ ይልካሉ። የበላይ አካል የምር ላይሆን ይችላል በሚል መልስ ሳይሰጥ ይቀራል። አጅሬ ያ አልበቃው ብሎት አካባቢያችንን ከጸረ አብዮተኞች ለመጠበቅ አስተማሪ የሆነ እርምጃ መውሰድ አለብን ብሎ በአንድ የትር ስብሰባ ላይ ሐሳብ አቀረበ። ከአንዱም ሰው የድጋፍ ምላሽ ሲያጣ በብስጭት እየፎከረና እየዛተ ይሄዳል። ዜናው ከእኛ አልፎ እናቶች ጆሮ በመድረሱ በየቤቱ ጭንቀት ሆነ። ወዲያው የአካባቢው ልጆች ማስጠንቀቂያ እንዲሰጠው ለበላይ አካል ያመለክታሉ። ራሳቸው እንዲሰጡት መልስ ይመጣላቸዋል። አንድ የሴል አባል በራሱ ሰዓትና በተመቸው ቦታ ደብዳቤውን እንዲያደርስ በመሰረታዊ ድርጅት ኮሚቴ ይታዘዛል። ሰውየው የሚኖርበት ግቢ ሌሎች ቤተሰቦችም ስለነበሩ ያለው አማራጭ ማስተንገጃውን በበር ውስጥ ማሾለክ ነበር። የሚመጭ ሰዓት አግኝቶ ወደ ተባለው ቤት በመጠጋት ላይ ያለ የካድሬው የቤት ሰራተኛ ዘምቢል ይዛ ወደ ገበያ ስትወጣ ያያታል። እሷ ራቅ ስትልለት እንደገና ለመሞከር ሲል የሰውየው ሚስት ደጃፍ ላይ ጥራጥሬ ለመልቀም ሰፌድ ይዛ ትወጣበታለች። ልጁ ጠቅዶ እንዳልተሳካ ገባውና በሌላ ቀን ለመመለስ ወደ ቤቱ መጓዝ ይጀምራል። በመንገድ ላይ የቤት ሰራተኛዋን ያያታል። በአጋጣሚ የሚሄዱበት አቅጣጫ ተመሳሳይ ስለነበር ኋላና ፊት ሆነው ጥቂት ተጓዙ። ሰራተኛዋ የተላከችው ሰፈር ውስጥ በሚገኝ የጉልት ገበያ ነበር። ይህን ጊዜ ልጁ የሆነ ሐሳብ ብልጭ አለለት። ሰራተኛዋ የተላከችበትን ዕቃ ገዝታ እስክትጨርስ ጠበቃትና ስትመለስ ተከተላት። ከዚያም ከኋላዋ በመጠጋት ባጠገቧ የሚያልፍ መስሎ ደብዳቤውን ዘንቢሏ ውስጥ ከቶ አልፏት ሄደ። ሰራተኛዋም ማስጠንቀቂያውን ይዛ ቤቷ ገባች። ኋላ ላይ እንደተሰማው ደብዳቤውን ያገኘችው የሰውየው ሚስት ነበረች። ሰራተኛዋ የገዛችውን ዕቃ ለማየት ዘንቢሉን ስትከፍት ፖስታው ከላይ ጉብ ብሏል። የምን ደብዳቤ ነው? ከየት ነው ያመጣሽው? እያለች ሰራተኛዋን አፋጠጠቻት። የታባቴ አውቄ ነጋዴዋ ምርቃት ነው ብላ ሰጣኝ ይሆናል ሳትል አትቀርም። ግምት ነው፣ አልሰማውም። እናም ሚስት እዛው ፖስታውን ከፍታ አነበበችው አሉ። አቤት እንዴት ትደነግጥ! ከት ብዬ ነው የሳኩት። ሰውየው ከዚያ ጊዜ በኋላ አርፎ ተቀመጠ ወይስ ቀጠለበት? ከቻልክ ሌላም ማስቂኝ የሆነ ነገር በእናትህ ጨምርልኝ። ሳምንት ባልሞላ ጊዜ ውስጥ ካድሬው ፉከራውን ውጦ ከነ ቤተሰቡ ሰፈር ቀይሮ ሄዳሉ። እስከ ቅርብ ጊዜ በሕይወት ነበራሉ። ከዚህ ጋር የሚያያዝ ሌላ ታሪክ አላውቅም። ይልቅስ ከወረቀት መበተን ጋር የተያያዘ የሰማሁትን አንድ አስቂኝ ጨዋታ ላጫውት። አንድ ጊዜ በእኛው ሪጅን ሁለት አባሎቻችን የወረቀት ብተና ተግባር ላይ ተሰማርተው ነበር። ሰዓቱ ንጋት ላይ ነው። የተወሰኑ ቦታዎችን ካዳረሱ በኋላ አንድ መንገድ ዳር ያለ የቤት አጥር ትኩረታቸውን ይስበዋል። ዲስትሮች ጫማ ሲያዩ እንደሚመረቅኑ የያፓ ልጆች ስድስት ያለ አጥር ሲያዩ ይነሽጣቸዋል። አጥሩ የድርጅታችንን መፈክርና አርማ በቀለም ለመጻፍ የሚመች ነበር። ታዲያ አንደኛው ልጅ መፈክሩን በመጻፍ ላይ እያለ ድንገት የቤቱ ባለቤት በሩን ከፍተው ይወጣሉ። ምናልባት ቤተ ክርስቲያን ለመሄድ ሳይሆን አይቀርም። ልጁ እጅ ከፍንጅ ሲያዝ የጀመረውን ፊደላት እንኳ አልጨረሰም። ሰውየው ገርሟቸው አንተ ምን እያደረክ ነው ይሉታል። አጅሬ ሊደነግጥ ነው። ምንም ፍርሃት ሳያድርበት አባባ ዝም በሉ ይላቸውና በገዛ አጥራቸው የጀመረውን ጽሑፍ ይጨርሳል። ሰውየው እዚያ ሆነው እያዩት ስራውን ጨረሰና በተረጋጋ ሁኔታ መታጠፊያ መንገድ ላይ ሆኖ የሰው መምጣት ወደሚጠብቅለት ጓደኛው ሄደ። ጓደኛውም ደንግጦ ማንነትን አውቀዋል? አውቃቸዋለሁ እኮ የገሌ አባት ናቸው ይለዋል። ይህን ጊዜ ጸሐፊው ስጋት ይገባውና ልጁን እንኳ ሳያማክር ወደ ሰውየው በፍጥነት ይመለሳል። አባባ ነገር ሁሉ ገርሟቸው እዛው ሳይንቀሳቀሱ ቆመው ነበር። ፈርተው ወይም ገርሟቸውም ሊሆን ይችላል፣ የሚታወቅ ነገር የለም። አባባ እኔ መሆኔን ለማንም እንዳይናገሩ ይላቸዋል። የንግግሩ ቃና የልመና አልነበረም፣ የማስፈራራት እንጂ። ከዚያም መልስ ሳይጠብቅ የቆሙበት ጥሏቸው ተመለሰ። ሰውየው ልጁን የፈሩት መሳሪያ ይዞ ይሆናል ብለው ሳይሆን አይቀርም። አላወቁም እንጂ በወረቀት ብተና ላይ እኔ እስከማውቀው ድረስ መሳሪያ አይያዝም። ለማንኛውም የቤቱ ባለቤት ልጁን በአካል ይቅርና በአይንም አያውቁትም። ከዚያስ? በቃ አትቸኩል። ከጥቂት ወራት በኋላ ይሄው ልጅ በዚያው ቤት በኩል ሲያልፍ ሰውየው በራቸው ደጃፍ ላይ ቆመው ያገኛቸዋል። ትኩር ብለው ሲያዩት እሱ ነው። እየተመላለሰ አባባ ሲላቸው የነበረው ልጅ ዲክረስታል ከዚያም አውቂያለሁ በሚል የሽሙጥ አመለካከት ወደ አጥራቸው ተመለከቱ። ቀጥሎ ወደ ልጁ እንደገና ወደ አጥራቸው ቀጥሎም ወደ ልጁ ከዚያም ወደ አጥራቸው። ይህ ጊዜ ልጁ ፍጥነቱን ጨምሮ መንገዱን ተያያዘው። አመታት አለፉ። አጅሬውም ታስሮ ተፈቷል። ይሐባም የለም። አንድ ቀን ሰውየውና ልጁ መንገድ ላይ ተገናኙ አሉ። አጥራቸው ጋር አልነበረም። ልጁ ድርጊቱ ትስ ብሎት እንደማፈር ብሎ አንገቱን አቀርቅሮ ሊያልፋቸው ሞከረ። እሳቸው ግን ሊያልፉት አልፈለጉም። እንዴት ከረምክ የኔ ልጅ? አሁንም ያንን ነገር ለማንም መናገር የለብኝም ይሉታል። አጅሬም ሆዲን ይዞ በሳቅ እየተንከተከተ ጥሏቸው ሄዳሉ። ሁሉም ነገር ሲያልፍ ያስቅ የለ። በሳቅ ሆዴ ፍርስ አለ። ከዚያ ጋር በቀጥታ ባያያዝም አልኩና እኒያ ልጆች በተቃራኒ ጾታ ዙሪያ የነበራቸውን ግንኙነት ጠየቅኩት።
ስንት አይነት ሆድ አለ? አቤት የሆድ አይነት! ስንት አይነት ሆድ አለ! የሚያስተገስግ ወደ መጠጠቂያ የፋሽስቶች ምሽግ! ስንት አይነት ሆድ አለ! ስንት አይነት ሆድ አለ! ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በዋለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆድ አለ! አይ ይሁዳም ብዛ ወይ ይሁዳም አቤት ይሁድ ማስ ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ! ሆድ ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስቶስ ካላት ጸጉሩን የአዳም ዘርነቱን ሰባይ ክብሩን ለወያኔ ሀዴ በሆዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩ ሲ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብት ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ የማያውቁት ዝብት የማይፈሩ በሆዳቸው ብሎ በሆድ የሚያል መያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚርከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞን ከርከሮ ከጉማሬባ አቤት ይሁድ አይነት! ስንት አይነት ሆድ አለ! እሺ ስንት አይነት አይን አለ! አይቶ አይጨረበት! ስንት አይነት አፍ አለ! በሆድ የታሰረ! ስንት አይነት ዞር አለ! ሰምቶ ያዳፈነ! ስንት አይነት ጣት አለ! ቀሱር ያዘገ! አቤት 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 የስብና ቅል! ስንት አይነት ሆድ አለ! ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሁለት ወር ሰርቶ የሚያስተገስቡ ወገን መጠንቀቃ ተጓዝጎ ሰራዎች የሚተፈንጉ ብዙዎች አሉ። የጨጓሮች ትምህርት ወጊያን ያዛቸው በተጋበዙ ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላ በሶስም ጎተራፋቸው ጉልቻ እኛ አናሳልፎ ለኔ ከርሴ ብቻ ውለታቸው ነው ድጋታቸው ነው ቦሎ ሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናምናም ዛሬም ሆዳም ናቸው ሆዶች አቤት ይሁዳ የነስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የሊ ቆዳላ ፍንቅልቁል የወጣ ዘራዳም የሚያውቃት የግፈኞች ማሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የክርስቶች ተገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቡና ወደድ ያስያዘች አንድ አንድ አይጠ ሞገጥ የሚምትባል ከፊትም በኋላ ወደ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ወደ ያዘኑ ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥጠቃ ግልጋሎት በኋላ መቋጠሪያቸው አፋቸው ይላላ ሆዳሞች ሆዳም በጣም የሚያስጠሉ ከወያኔ መድ ቤት የተኮለኮሉ አቤት የሆድ ማት ስንት አይነት ሆዳ ነው በወገንም ባዋኝ ደምረቋዳሪ በክህነት ውርደት የተነፈነ ከርስ ይዞ ተሽከርካል ሀገሩ ተስፈልስ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል። አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስታ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላጨ ስብና ከሌለው ከእርሳዳ የሚሉት የጋማ ከብት ነው። የጋማ ከብት እንኳ እስኪሚሞር ድረስ ቁመ ያገለግላል። የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውቃል ቢያዘሱትም ሆዳ ኖሮ እስካልጠቀመ ቢጠፋም አይጎዳም። አቤት የሆዳ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆነ ቦታቸው የነገን የሚያስብ ሊና ነሷቸው ካቻ ምናምናም ዛሬም ሆዳም ናቸው። አቤት የሆድ አይነት ስንት አይነት ሆዳ አለ ስንት አይነት ቀይና ወገኑን ጠብጥቁ በደስታ
ላ ፕሮግራማችን በዚህ ተጠናቀቀን። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናምሽው